ይህ ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ዜማ ስላገለገለን እግዚአብሔር ኑሮውንና አገልግሎቱን ይባርክያልን። የዛሬውን ዝግጅታችንን በዚህ እንጀምራለን ማለት ነው። እንደምናመሻችሁ በጌታ የተወደዳችሁ አድማጮቻችን። አዎ፣ ዛሬም ተከታታዩን የኤፌሶንን መልእክት ጥናታችንን ይዘንላችሁ ቀርበናል። ከኛ ጋር እስከ መጨረሻው ድረስ እንደምትቆዩ ተስፋ እያደረግን አሁን ወደ ጸሎት እናልፋለን። ክረምት አለፈ፣ በጋውም መጣ። እግዚአብሔር ሆይ አንተ አትቀያየርም። ወቅቶችን ታሳልፋለህ፣ ቀናትን ታሳልፋለህ። እግዚአብሔር ሆይ በዙፋን ላይ ጸንተህ በምትኖር ብቻህን አምላክ ይሆንክ የማትከሰስ እውነተኛ ዳኛ የማታዳላ እንዳንተ ያለ የሌለ እግዚአብሔር ሆይ ክብር ተመስገን። እኛን ደግሞ ከቀን ወደ ቀን ከሰዓት ወደ ሰዓት እያሸጋገርክ ነው ለዚህች ሰዓት ደርሰናልና ለዚህች ለተወደደች ጊዜ በክተናልና እናመሰግንሃለን። እግዚአብሔር አባታችን ሆይ በዚህች ቀን ውስጥ ደግሞ የዋልንበትን ሁኔታ አንተ ታውቃለህ፣ ኑሯችንን አንተ ታውቃለህ። ጌታ ሆይ ድካማችንን የጎደልንበትን ሁሉ ይቅር በለን። በዚህች ምሽት ደግሞ ተገልጠህ አስተምረን፣ ቃልህን ተናገረን። እግዚአብሔር አምላካችን ሆይ ይህንን ስለምታደርግ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ያው ስም ስትል ስማን፣ አሜን። በጌታ የተወደዳችሁ አድማጮች፣ ቤተ ክርስቲያን የክርስቶስ ሙሽራ መሆኗን የቤተ ክርስቲያን መጣጨትና የቤተ ክርስቲያን ልምምድ አንድ በአንድ سنመለከት ነበር። ዛሬው በሚኖረን ክፍለ ጊዜያችን ደግሞ የቤተ ክርስቲያንን ድርሻ ተቀስ ያደረግን ከትምርታችን አቋያ አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኤፌሶን ምዕራፍ 5 ቁጥር 21 አውጡ። ኤፌሶን ምዕራፍ 5 ቁጥር 21 ተመልከቱ። አዎ ወዳጆቼ፣ ለእያንዳንዳችሁ በክርስቶስ ፍራት የተገዛችሁ ሆኑ ይለናል አዋርያው። መገዛት የሚለው ቃል አንድን ነገር ለማወቅ ሐሳብን የሚያነሳሳ ቃል ነው። መገዛት ከመታዘዝ የተለየ ነው። ጳውሎስ የእግዚአብሔር ልጅ የሆነ ሁሉ በቤተ ክርስቲያን ውስጥ ከተቀመጠ መሪ ትእዛዝ ተቀብሎ የፈለገው ይምጣ በማለት ሳያገናዝብ በትእዛዙ ይሂድ ማለቱ አይደለም። እኛ ትእዛዝን የምንቀበለው የደህንነታችን ራስ ከሆነው ከክርስቶስ ነው። ከቤተ ክርስቲያን መሪዎች ትእዛዝን መቀበል የለብንም የሚል እንድምታ በመልእክቴ ውስጥ እንደሌለ ልብ እንድትሉልኝ ይፈልጋለሁ። በአንድ ወቅት ኢያሱ የእስራኤል ልጆች የሰራዊት አለቃ እንደሆነ በልቡ አሰበ። አንድ ጊዜ ከዮርዳኖስ ማዶ በረገጣት ምድር ላይ የተመዘዘ ሰይፍ በእጁ የያዘ ሰው ከፊቱ ቆሞ አየ። ወዲያውኑ ከኛ ወገን ወይስ ከጠላቶቻችን ወገን ነህን ሲል ጠየቀው። እስቲ የኢያሱን ጥያቄ በሌላ መልኩ ላስቀምጠው። እኔ በዚህ አካባቢ የሰራዊት መሪ ነኝ፣ አንተን ሰይፍ ያስታጠቀ ማን ነው የሚል የግሳጼና ቅናት የተሞላበት አይነት ጥያቄ ነበር ኢያሱ ያቀረበለት ለዚያ ሰይፍ ለታጠቀው። በብሉይ ኪዳን ዘመን ክርስቶስ ወዳጆቼ በልዩ ልዩ መንገድ ይገለጥ ነበር። ይህን ከዚህ ቀደም በብዛት ተመልክተናል። እዚህ ላይ ልብ በሉ፣ የተመዘዘውን ሰይፍ ታጥቆ ለኢያሱ የተገለጠለት ሰው ክርስቶስ በሥጋ ወደዚህ ምድር ከመምጣቱ በፊት የነበረበትን ሁኔታ ያሳያል። አስተዋላችሁ? የተመዘዘ ሰይፍ ታጥቆ ለኢያሱ የተገለጠለት ሰው ክርስቶስ በሥጋ ወደዚህ ምድር ከመምጣቱ በፊት የነበረበትን ሁኔታ ያሳያል። ይህም ሰው ወደ ኢያሱ ተመልሶ ኢያሱ ላቀረበለት ጥያቄ ሲመልስ፣ አይደለሁም፣ እኔ የእግዚአብሔር ሠራዊት አለቃ ሆኜ አሁን መጥቻለሁ ሲል መለሰለት። ኢያሱ ምዕራፍ 5 ከቁጥር 13 እስከ 14 ያለውን ተመልከቱ። ኢያሱም ተጎንብሶ ሰገደለት፣ ጫማውንም ከእግሩ አወለቀ። ምክንያቱም ኢያሱ የቆመባት ምድር የተቀደሰች ነበረችና። ኢያሱ አሁን የእስራኤል ሠራዊት ጠቅላላ አዛዥ ሳይሆን መሪ መሆኑን ተገነዘበ። አስተዋላችሁ? ኢያሱ በዚህን ጊዜ ምን ተገነዘበ? የእስራኤል ሠራዊት ጠቅላላ አዛዥ ሳይሆን መሪ መሆኑን ተገነዘበ። እኔና እናንተ ከመሪ ስር ያለን ሰዎች ነን። በእኛና በመሪያችን መካከል ያለው ግንኙነት በወታደራዊ ሥርዓት ላይ የተመሠረተ ሳይሆን የግንኙነታችን መሠረቱ አጋፔ ፍቅር ነው። ጌታ ኢየሱስ ብትወዱኝ ትእዛዜን ጠብቁ አለ። ዮሐንስ 14 ቁጥር 15ን ተመልከቱ። አነጋገሩ አማራጭ ሐሳብ በውስጡ ያዘ ይመስላል። በሌላ አነጋገር ካልወደዳችሁን ትእዛዜን ከራሳችሁ ላይ መጣል ትችላላችሁ የሚል እንድምታ አለው። እዚህ ላይ ለርስ በርሳችን በእግዚአብሔር ፍራት የተገዛን መሆን እንዳለብን ያሳያል። ይህም ማለት በውጫዊ ማዕረጉ ከኛ ለሚበልጥ ሰው ቁጭ ብድግን በልለት እንስገድለት ማለት አይደለም። ይህ ማለት በክርስቶስ ፍራት እርስ በርሳችን በትህትና መራመድ አለብን ማለት ነው። ወደ ምዕራፍ 4 ከቁጥር 1 እስከ 2 ተመልሰን ስንመለከት ጳውሎስ ይህን ምዕራፍ የሚጀምረው አካሄዳችን በትህትናና በተሰበረ መንፈስ መሆን እንዳለበት ይናገራል። እዚህ የመኖራችን ዋናው ዓላማ እንግዲህ ይህ ነው። ምዕራፍ 4 ልብ ብላችሁ ስታስቡትና ስትመለከቱት ምዕራፉ የሚጀምረው እለምናችኋለሁ በማለት ነው። እለምናችኋለሁ የሚለው ቃል ትህትና የሞላበት ጥያቄ እንጂ ኃይል ያለበት ትእዛዝ አይደለም። ይህ የፍቅር ቋንቋ ነው። በሲና ተራራ ላይ የነበረው እሳት ጠፍቶ ነገር ሁሉ ጅማሬውንና ፍጻሜውን የሚቀዳጀው ክርስቶስ በቀራንዮ ተራራ ላይ ባደረገው ሞትና ትንሣኤ ላይ ሆኗል። ይህም በእግዚአብሔር ጸጋ ላይ የተመሠረተ ነገር ነው። እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። በትሕትና ሁሉና በየዋህነት በትዕግሥትም እርስ በርሳችሁ በፍቅር ታገሱ ይላል ሐዋርያው። እግዚአብሔር ፍርሃት እርስ በርሳችን የተገዛን መሆን አለብን ወገኖቼ። ይህ ማለት በየወዱ ማለዳ ከቤተ ክርስቲያን ብቀር ሰዎች ምን ይሉኛል በማለት ወይም እከሌን ወይም እከሊትን ሰላም ባልል ፍቅር የሌለው ሰው ባላለው በማለት አንድ ነገር ማድረግ እንዳለብን አያመለክትም። የቤተ ክርስቲያን መጋቢዎችና አገልጋዮች እንዲሁም ምእመናን ሁሉ እርስ በርሳችን በጌታ ፍርሃት የተገዛን መሆን አለብን። እንግዲህ ምን ማድረግ ይችላልው? የተሰጠኝ ነው ልንላንችልም። ማንም ሰው ደስ ቢያሰኘውም ባያሰኘውም ምንም ማድረግ አይችልም። ማድረግ የሚያስፈልገኝ ከሆነ አደርጋለሁ ሊልም አይችልም። የአይነቱ አመለካከት ከመሰረቱ በመንፈስ ቅዱስ የተሞላ ሰው ህይወት ምልክት አይደለም። በመንፈስ ቅዱስ የመሞላት ሌላው ምልክት በጌታ ፍርሃት እርስ በርስ መገዛት ነው። አዎ፣ እስቲ ያለፍ ብለን ከቁጥር 22 እስከ 24 ያለውን እንመልከት። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ ይላል። ከቁጥር 22 እስከ 24 ያለውን ተመልከቱ። መገዛት በሚለው ቃል ውስጥ ጥናት አድርጌ ያገኘሁትን አስደናቂ ነገር ልንገራችሁ ወገኖቼ። ከሚስቶች ጋር የተያዘው ተገዙ የሚለው ሐሳብ ከጥንት አተረጓጎሙ ጋር ሲታይ ያውኑ ትንሽ ለየት ይላል። ሚስቶች ለባሎቻችሁ ታዘዙ ማለትም አይደለም። መገዛት መራርነት ወይም ኃይል ያለበት ቃል ሳይሆን ትህትና የሞላበት ቃል ነው። የፍቅር ቃል ነው። ይህ ማለት ለጌታ ምላሽ እንደምትሰጡ ለባሎቻችሁም እንዲሁ ምላሽ ስጡ ማለት ነው። አስተዋላችሁ? በዚህ ስፍራ ላይ ተገዙ የሚለው ለጌታ ምላሽ እንደምትሰጡ ለባሎቻችሁም እንዲሁ ምላሽ ስጡ ማለቱ ነው። ለጌታ ምላሽ የምንሰጠው እርሱ ቀድሞ በፍቅሩ ስለወደደን ነው። ለባሎቻችሁ የሚለውን ቃል ልብ በሉ። ግላዊ የሆነ የፍቅር ግንኙነት የመገዛት ሁሉ መሰረት ነው። እዚህ ላይ ጳውሎስ አማኞችን የሚናገራቸው ስለ ክርስቲያናዊ ጋብቻ ምንነት ሲያስረዳቸው ነው። በባልና በሚስት ባለው ግንኙነት ውስጥ ወንድየው ምንጊዜም ቢሆን በተክለ ሰውነቱ ከሴቷ በተሻለ ሁኔታ ጠንከር ብሎ ስለሚታይ በብዙ መንገድ ሴቷን ወይም ሚስቱን መርዳት ይጠበቅበታል። ፍቅርንም መመስረት የሚገባው ባልየው እርሱ ራሱ ነው። ባል አንድ ጊዜ በቤት ውስጥ አምባገነን ሆኖ የሚታይበት ሁኔታ ሊከሰት ይችላል። ነገር ግን ተሸናፊና ትሁት ሰው መሆን አለበት። እንዲህ በሚሆንበት ጊዜ በቤቱ ላይ ፈላጭ ቆራጭ አምባገነን መሪ እንዲሆን አያደርገውም። አማኝ ለክርስቶስ በትሁት መንፈስ ምላሽ እንደሚሰጥ ሚስትም ለባሏ እንዲሁ መመለስ አለባት። እንደ ቃየን በሸፍጥና በትዕቢት በተሞላ መንፈስ መመለስ የለባትም። እንዲህ ከሆነ የአይነቱ ግንኙነት የፍቅር ግንኙነትን አያመለክትም። አንድ ጊዜ ራሱን በመጠኑ የማይገዛ ሰው ወደ እኔ መጣና፣ ወንድሜ አበበ ሆይ ባለቤቴን ሄደ እንድታነጋግርልኝ እፈልጋለሁ አለኝ። ቀጥል አደረገና፣ ሚስቴ በጣም ደመ መራራ ናት። ድርጊቷ ሁሉ ከአንድ የትዳር ጓደኛ ወይም ሚስት የሚጠበቅ አይደለም ሲል ንዴት በተሞላበት መንፈስ ብሶቱን አጫወተኝ። ወገኖቼ፣ ይህ ሰው የእርሱን ማፍቃሪ ባል አለመሆኑን በሌላ በኩል አጋለጠ። ንግግሩ ምን አይነት ባል እንደሆነና ምን አይነት ምላሽ መስጠት እንደነበረበት አለማወቁን ያሳያል። እኔም መለስኩና ስማ አልኩት። እንደምትወዳት ከዚህ ቀደም ለሚስትህ ነግረሃት ታውቃለህን? አልኩት። እርሱም በፍጹም አበበ፣ በፍጹም ነግሬያት አላውቅም፣ ምክንያቱም እንደምወዳት ታውቃለችና፣ ስለዚህ ምን መንገር ያስፈልገኛል አለኝ። ስለዚህ እወድሻለሁ ብሎ መናገር አያስፈልገኝም ሲል ደግሞ እንደገና መለሰልኝ። እኔም ቶሎ ብዬ ንግግሩን ካፉ ነጠቅኩና ወዳጄ ሆይ ለሚስትህ እንደምትወዳት በደንብ አድርገ መንገር ያስፈልጋል። እርሷ አንተን ትወዳሃለች። ነገር ግን ቀድሞ መናገር ያለበት ሴቷ ሳትሆን አንተ ወንዱ ነህና እኔ ወድሻለሁ ብለህ አስቀድመ ንገራት አልኩት። ወንዶች ግንባር ቀደሞች ናቸው፣ ወይም በሥጋ ያይላሉ። ሴቶች ደግሞ ምላሽ ሰጪዎች ናቸው። ወንዱ እወድሻለሁ ማለት አለበት አስቀድሞ። በቃሉም ግንባር ቀደም ተገዢ መሆን ያለበት እሱ ነው። አስተዋላችሁኝ? በቃሉም ግንባር ቀደም ተገዢ መሆን ያለበት ወንድየው ወይም አባወራው ነው። እርሷም አሁን ትወደኛል የሚለውን ምላሽ በፍቅር ፍንድቅድቅ ብላ 32 ጥርሷን ያሳየች መስጠት አለባት። ወንድ ወድሻለሁ ብሎ ሳይቀድም ሴትን ትወጂኛለሽን ተብሎ አይጠየቅም። እንዲህ ከተደረገ ቅደም ተከተሉ ተፋለሰ ማለት ነው። አንድ ሰው ደመበራድ ወይም ቀዝቃዛ ሚስት ካለችው ያለ ጥርጥር ባሏ ቀዝቃዛ ፍቅሩን የማይገልጥላት እንደሆነ ይታወቃል። እውነቴን ነው የምላችሁ። ይህንን ስላችሁ ባልና ሚስቶችን ለማጣላት አይደለም። ወጣቶች ወንዶችም ሆናችሁ ሴቶችም ይህንን ስትሰሙ አዎ በእምነታችሁ ኮረጆ ውስጥ ይህንን ሸጎጥ አድርጉ። ነገ ምናልባት በዚህ መንገድ ታልፋላችሁና ይህ ሰው ባል መሆን ወይም ማድረግ የሚገባው ነው ያልተገኘ ሰው ነው ማለት ነው። ግንባር ቀደም መሆን የሚስት ድርሻ አይደለም። ልብ በሉ፣ ግንባር ቀደም መሆን የሚስት ድርሻ አይደለም። የእርሷ ሚና በፍቅር ለባሏ መገዛት ነው። ይህንን ስል በመጽሐፍ ቅዱሳዊ አነጋገር መግለጤ ነው እንጂ ባለማዊ አባባልማ ቢሆን የእንዴ ሴቶችን ትጨቁናል ተብሎ ዱላም የሚያማዝዝ ሊሆን ነው ማለት ነው። አዎ ክርስቶስ የቤተ ክርስቲያን ራስ እንደሆነ ባልም የሚስት ራስ ነው። ይህ ነው እውነቱ። ይህ የሆነው በምን መንገድ ነው? ይህ የሆነው በፍቅር ግንኙነት ነው። መጽሐፍ ቅዱሳችን አዎ አንዱን ከፍ ሌላውን ዝቅ አያደርግም፣ ሁሉንም በኩል ደረጃ የሚመለከት መጽሐፍ ነው። አምላካዊ ባሕርይ ያለው ባልም ራስ የሆነው በአፈጣጠር ቅደም ተከተል ሲባል ነው። ራስ የመሆን አራት መንገዶች በዚህ በኤፌሶን ውስጥ ተጠቅሰዋል። ልብ በሉ፣ ራስ የመሆን አራት መንገዶች በዚህ በኤፌሶን መልእክት ውስጥ ተጠቅሰዋል። ይህም ቅደም ተከተልን ያመለክታል። ሚስቶች ለባሎቻቸው መገዛት አለባቸው። ልብ በሉ፣ ሚስቶች ለባሎቻቸው መገዛት አለባቸው፣ ባሎች ደግሞ ለክርስቶስ መገዛት አለባቸው። ይህ ሁለተኛው ነው። የመጀመሪያው ሚስቶች ለባላቸው መገዛት አለባቸው የሚል ነው። ባሎች ደግሞ ምን ማድረግ አለባቸው? ለክርስቶስ መገዛት አለባቸው። ልጆች ደግሞ ሶስተኛው ነው ማለት ነው፣ ለወላጆቻቸው መገዛት አለባቸው። ልጆች ደግሞ ለወላጆቻቸው መገዛት አለባቸው። አራተኛው ደግሞ ሰራተኞች ደግሞ ለአሰሪዎቻቸው መገዛት አለባቸው። ይህ መገዛት ቅን መገዛት ወይም ለሚወደድ ሰው በፈቃድ መገዛትን ያመለክታል፣ ትህትናን ያመለክታል። እንግዲህ ግንኙነቱ መሆን ያለበት በዚህ ሁኔታ ነው። በመገዛት ውስጥ ፍቅር ከሌለበት የመገዛት ሐሳብ ከንቱና ዋጋ እንደሌለው የፈሰሰ ውሃ አይነት ነው። ፍቅር እየተቀጣጠለ እንደ ጋለ ከሰል ሆኖ እንዲቆይ ማድረግ የሚችለው ባል ወይም ወንድየው ነው። አስተዋላችሁኝ? ፍቅር እየተቀጣጠለ እንደ ጋለ ከሰል ሆኖ እንዲቆይ ማድረግ የሚችለው ባልየው ወይም አባወራው ነው። በመኃልየ መኃልይ ዘሰሎሞን ውስጥ ሙሽራው ለሙሽሪት እንዲህ ይላታል፣ ወዳጄ ሆይ እነሆ ውብ ነሽ፣ እነሆ አንቺ ውብ ነሽ፣ ዐይኖችሽም እንደ ርግቦች ናቸው ይላል። መኃልየ መኃልይ ዘሰሎሞን ምዕራፍ 1 ቁጥር 15ን ተመልከቱ። እርሷም ለቀረበላት የፍቅር አድናቆት ምላሽ ስትሰጥ እንዲህ ትላለች፣ ውዴ የኔ ነው፣ እኔም የርሱ ነኝ በማለት ትመልስለታለች። ምዕራፍ 2 ቁጥር 16ን ተመልከቱ። እርሱ በመጀመሪያ ፍቅሩን ገለጠላት። ልብ በሉ፣ በዚህ ክፍል እንደምንመለከተው ወንድየው በመጀመሪያ ፍቅሩን ገለጠላት፣ በኋላም ሚስትየው ደግሞ ምላሽ ሰጠችው ማለት ነው። አንድ ሰው ይህ ነገር ለኔ በሐሳብ ደረጃ እንጂ ተግባራዊነቱ አይታየኝም ሊል ይችላል። ወዳጄ እስቲ ወደ ኤደን ገነት እንመለስና የአዳምና የሔዋንን ሁኔታ እንመልከት። እግዚአብሔር የፈጠራቸው በዚህ መንገድ ነው። እግዚአብሔር በሐሳቡ ውስጥ የነበሩትን ሁለት ጥንዶች አዳምና ሔዋንን ፈጠረ። አዳም ብቸኝነቱ ተሰምቶት አንድ ሰው መፈለጉን በሁኔታው ባይገልጥ ኖሮ እግዚአብሔር ሔዋንን ለአዳም ይሰጠዋል ብዬ እኔ አላስብም። አይደለም እንዴ? አዎ፣ በዚህ ሐሳብ ከኔ ጋር እንደምትስማሙ አምናለሁ። እስቲ ልድገመው። አዳም ብቸኝነቱ ተሰምቶት አንድ ሰው መፈለጉን በሁኔታው ባይገልጥ ኖሮ እግዚአብሔር ሔዋንን ለአዳም ይሰጠዋል ብዬ አላስብም። ሔዋን ለአዳም የተሰጠችው እንደ ረዳት ሆና ነበር። ረዳት ማለት የሰው ግማሽ ጎን ማለት ነው። ሰው ያለ ሚስት ከሆነ ግማሽ ሰው ብቻ ነው። እግዚአብሔር ሁለቱን ካጣመረ በኋላ አዳሞች ብሎ ሳይሆን በነጠላ ቁጥር አዳም ብሎ ጠራቸው። ባልና ሚስት እንደ እግዚአብሔር ፈቃድ በጋብቻ ከተጣመሩ በኋላ አንድ ሰው ናቸው እንጂ ሁለት ሰዎች አይደሉም። ሁለት አዳሞች አይደሉም፣ አንድ አዳም ናቸው እንጂ። ሚስቶች ሆይ፣ ባሎች ሆይ፣ በመገፋፋትና ባለመቻቻል አዳሞች ሆናችኋል ወይንስ አዳም ሆናችሁ እየኖራችሁ ነው? እግዚአብሔር እያንዳንዳችንን ይርዳን። ዛሬ እንግዲህ እስቲ እንዲያው ስለ ቤተሰብ ላውሳችሁ። አንዳንድ ወጣት ወንዶችም ይሆኑ ሴቶች እኔ እኮ ልወደድ የምችል ሰው አይደለሁም ሊሉ ይችላሉ። ወዳጆቼ፣ እግዚአብሔር እናንተ የምትናገሩትን አይነት ቃል ፈጽሞ አይናገርም። እያንዳንዷ ሴት ደግሞ በአንድ ወንድ ፍቅር ትነደፍ አይልም። ተመልከቱ፣ እያንዳንዷ ሴት ደግሞ በአንድ ወንድ ፍቅር ትነደፍ አይልም እግዚአብሔር። 99 ሴቶች ለፍቅር አዎንታዊ ምላሽ ሳይሰጡ በማለፍ ልብ በል 99 ሴቶች ለፍቅር አዎንታዊ ምላሽ ሳይሰጡ በማለፍ ምናልባት ለአንዲቷ ሴት ልጅ እንደ ጸዳል አብርተ ልትታይ ትችላለ። ይህንን የፍቅር መሳሳብ የሚሰራውና በድንቅ ፍቅሩ የሚያበራው እግዚአብሔር አምላክ ነው። ወንድሜ ሆይ፣ ልታገባ ፈልገ ለኔ የምትሆን ሴት የለችም፣ እኔን የምትወደኝ ሴት ፈጽሞ በዚህ ምድር ላይ አልተፈጠረችም አትበል። እህቴ ሆይ፣ እኔን የሚወደኝ ወንድ የለም ብለሽ ተስፋ አትቁረጪ። በአንድ ወቅት ባለቤቴ ወይዘሮ የምስራች እኔኑ አበበ፣ አንተ እኮ እንደሚያበራ ያርበኛ ጥሩር ነህ ብላ ጫወተችኝ። እኔም ታዲያ በዚህ አነጋገሯ ኮራ ኮራ ማለት ጀመርኩኝ። ያርበኛ ጥሩር ማለት እንደ ጋሻና ጦር ታበራለ ማለቷ ነው። ይህ እንዴት እንዳበቃ ልነግራችሁ ፈልጋለሁ። ምናልባት በቴሌቪዥን የቆርቆሮ ማጠቢያ ኬሚካል ይዘው የሚያስተዋውቁ የንግድ ምልክት አይታችሁ ይሆናል። ይህ ኬሚካል ፍጻሜ የሕይወት እንደሆነ ታውቃላችሁን? በወጥ ቤት ውስጥ ነው። አገልጋይ በክብር የተሾመ ቢሆንም የክብሩ ፍጻሜ ግን ራሱን በትሕትና ዝቅ የሚያደርግበት ስፍራ ላይ ነው። ይህ ነው ቁልፍ ነገሩ። ይህን ልብ በሉልኝ። ተመልከቱ፣ አገልጋይ በክብር የተሾመ ቢሆንም የክብሩ ፍጻሜ ግን ራሱን በትሕትና ዝቅ የሚያደርግበት ስፍራ ላይ ነው። አንድ ጓደኛ አንድ ጊዜ አንድ ነገር ነገረኝ። ባለቤትህን ሥራ ማገዝ ይደክማልን? ሲል ጠየቀኝ። እርሷ ቤቱን ስታጸዳ አብረሃት ማጽዳት አለብህ፣ ገበያ ስትሄድ በረፍት ጊዜ ልጆችን ልታጫውትላት ያስፈልጋል፣ ማድ ቤት ወይም በምግብ ቤት ውስጥ ምግብ ስታበስል አንተ ደግሞ ዕቃ ልታጥብላት ይገባሃል አለኝ። እኔም መልሼ ቀድሞውኑ ከማደርገው በላይ አሁን እያደረግኩ ነው ስል መለስኩለት። በዚህ አጋጣሚ ወጣት ልጃገረዶች ለሆናችሁት ሁሉ የምነግራችሁ ነገር አለኝ። ምናልባት በውጫዊ ገጽታችሁ ወይም በሁኔታችሁ ውብ አይደለንም፣ ቆንጆ አይደለንም ብላችሁ ታስቡ፣ ሌት ተቀንም ትጨነቁ ይሆናል። እናንተ እህቶቼ ሆይ፣ እግዚአብሔር ወንድ የተባለውን ሁሉ ትማርካላችሁ አላላችሁም? ልብ በሉ፣ አስተዋላችሁን? እግዚአብሔር ወንድ የተባለውን ሁሉ ትማርካላችሁ ብሎ አልተናገረም። ይህን የመሰለ ድርጊት የሚፈጽሙት እንስሳት ብቻ ናቸው። 99 ወንዶች ውበታችሁንና ቁንጅናችሁን ሳይመለከቱ እንዲሁም ግምት ውስጥ ሳያስገቡ ሊያልፏችሁ ወይም ዝም ሊሏችሁ ይችላሉ። እናንተ እውነተኛ ሰው ከሆናችሁ ተመልከቱ፣ እናንተ እውነተኛ እህቶች ከሆናችሁ ለእናንተ እግዚአብሔር የመደበ ሰው አለ። ያም ሰው እውነተኛ አፍቃሪያችሁ ነውና በሰዓቱና በጊዜው ወደ እናንተ ይመጣል፣ ከዚያም የእናንተ ይሆናል፣ እናንተም የእርሱ አጋር ትሆናላችሁ። ከዚህ ሰው ጋር የምትፈጽሙት የእግዚአብሔር ዓላማ ይኖራልና በማስተዋልና በጥንቃቄ ተቀበሉት፣ ከእርሱም አትሽሹ። እግዚአብሔር ለወሳኝ ዓላማው አንድ ላይ አስቀምጧችሁ ይሆናልና ጸንቶ የጌታን ምሪት መጠበቁ ብልህነትም አዋቂነትም መሆኑን አትዘንጉ። እግዚአብሔር ይርዳችሁ። ምናልባት ልባችሁ ተነክቶ ወንድሜ አበበ ሆይ፣ ይህ የምትለው ነገር ለእኔ አይገባኝም፣ ለእኔ እንደ መላምት እንጂ ተግባራዊነቱ አይታየኝም፣ ይህ የምትለው ነገር በታሪክነቱ ደስ የሚያሰኝ ሲሆን በእውነተኛ ሕይወት ውስጥ ግን ሊሆን የማይችል ነው ትይ ይሆናል። እህቴ ሆይ፣ በጣም ተሳስተሻል። አሁን የምልሽና የምናገርሽ ነገር ሁሉ በእርግጥና በትክክል የሚከሰት ነገር ነው።
ማቲው ሄነሪ ስለሚባል ሰው አንድ ነገር እስቲ ልንገርሽ እህቴ ወይ። ይህ ሰው የታወቀ የመጽሐፍ ቅዱስ ማብራሪያ ወይም የመጽሐፍ ቅዱስ ትርጓሜ የጻፈ ሰው ነው። በሕይወቴ ካነበብኳቸው ማብራሪያዎች የሱን የሚያክል የጠለቀ መጽሐፍ አላጋጠመኝም። እውነቴን ነው የምለው። ይሁን እንጂ ይህ ሰው በመላምት ሕይወት የሚመላለስ ሰው ነበር። መጽሐፉን ብታነቡ ሄነሪ ፈጽሞ የመላምት ሰው ነው ብላችሁ ለማመን ትቸገራላችሁ። ነገር ግን እርሱ በርግጥ የመላምት ሰው ነበር። አንድ ጊዜ በእንግሊዝ አገር ዋና ከተማ በለንደን ከልዑላን ቤተሰብ የሆነች አንዲት ውብ ልጃገረድ አጋጠመችው። ሄነሪ የደሃ ቤተሰብ ልጅ ነው፣ ግን በዚህች ወጣት ፍቅር ተነደፈ። እርሷም ሄነሪን ወደደችው። በመጨረሻም ወጣቷ ወደ አባቷ ሄደችና ስለ ልጁ ሁኔታ ነገረችው። አባቷም ይህ ወጣት ልጅ ማንነቱ የማይታወቅ ነው፣ ከየት እንደመጣም ማወቅ አትችይም በማለት ቆጣ ቆጣ በማለት ወጣቷን ተስፋ ለማስቆረጥ ሞከረ። እርሷም መልሳ አባቴ ሆይ ልክ ነህ፣ ከየት እንደመጣ የቤተሰቡን ሁኔታ አላውቅም፣ ነገር ግን ወዴት እንደሚሄድ አውቃለሁና ከእርሱ ጋር መሄድ እፈልጋለሁ አለችው ደፈር ብላ። ከዚያም በኋላ ያለችውን አደረገች። በቁጥር 25 ላይ ደግሞ የቤተ ክርስቲያንን ናፍቆት እንመለከታለን። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደ ወደዳት ሚስቶቻችሁን ውደዱ ይላል። በዚህ ቁጥር ላይ እንደ ተጠቀሰው ለማይወዳት ወድ ማንኛውም ሴት እንድትገዛ እግዚአብሔር አይጠይቃትም። መገዛትም ለመወደድ የሚሰጥ የክፍያ ዳማ አይደለም። ለክርስቶስ ሲባል መገዛት አስፈላጊ ነው። ባልም ይህን የፍቅር መመሪያ ወይም ትእዛዝ ከፍቅር ውጪ መፈጸም እንደሚገባው ግዴታ በማድረግ ለአምባገነንነት ሊጠቀምበት አይገባም። ይህ በከፍታ ስፍራ ላይ መቀመጥ ያለበት ክርስቲያናዊ ትእዛዝ ነው። በዘመናችን ያሉ ወጣቶች ስለ ተቃራኒ ጾታና ስለ ሩካቤ ሥጋ ግንኙነት ማወቅ እየፈለጉ በመስኩ የተጻፉትን በርካታ መጻሕፍት ያነባሉ። በጣም የማዝነው ክፉን ከደግ ለይቶ በማያሳዩ ማስተዋል በጎደላቸው ሰባኪዎችና አስተማሪዎች ነው። የሚታየው ሁሉ መልካም አይደለም። ፍራፍሬ ሁሉ አይበላም። ለክርስቲያናዊ ጤናማ እድገት የሚሻለው ለይቶ በመምረጥ መጠቀሙ አማራጭ የሌለው ነገር ነው። ክርስቲያን ማወቅ የሚገባው እንደ ጭድ እሳት ላይ ላዩን የሚነደውን ስሜት ሳይሆን በጋብቻ ውስጥ እውነተኛ ፍቅር ምንድን ነው የሚለውን ነው። ምክንያቱም በከፍተኛ ደረጃ ላይ ያለው የክርስቶስና የቤተ ክርስቲያን ስዕላዊ መግለጫ ክርስቲያናዊ ጋብቻ ስለሆነ ነው። ወዳጄ ሆይ ይህን የሚተካ ነገር በምድር ላይ ለማግኘት ቀኑን ሁሉ በፍለጋ ብትኳትን ወይም ብትደክም ፈጽሞ አታገኝም። ሐዋርያው በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል ቁጥር 26 ላይ። ክርስቶስ ቤተ ክርስቲያንን ስለ ወደዳት ስለ እርሷ ራሱን አሳልፎ ሰጠ። ይህ አረፍተ ነገር የተገለጸው በኃላፊ ጊዜ ነው። በአሁን ጊዜ የተገለጸው ቤተ ክርስቲያንን ውሃ በተመሰለው በቃሉ አንጽቶ እንደ ቀደሳት ነው። የክርስቶስ ማንጫ ወይም ደሙ በራዲዮና በቴሌቪዥን ማስታወቂያ እንደሚታየው አይነት ማንጫ አይደለም። የእግዚአብሔር ቃል ምድራዊ ቆሻሻን ወይም ኃጢአትን ማንጻት ብቻ ሳይሆን ተጨማሪ ቆሻሻ ወደ ሕይወታችን እንዳይገባ ይጠብቀናል። እግዚአብሔር ይክበር ይመስገን። ቁጥር 27ንም እንዲሁ ተመልከቱ። በዚህ ክፍል መሠረት ጌታችን ወደፊት ለራሱ የከበረች ቤተ ክርስቲያንን ያዘጋጃል። ይህችን ቤተ ክርስቲያን ያለ ነውርና ያለ ነቀፋ የሆነች ቤተ ክርስቲያን ናት። የዮሐንስ ራእይ መጽሐፍን ወደፊት ስናጠና ክርስቶስ ለራሱ የሚያቀርባት ቤተ ክርስቲያን ባሏን ደስ የምታሰኝና የምታከብር ሙሽሪት አይነት እንደሆነች እንመለከታለን። እያንዳንዲቱ ሴት በሙሽርነት ጊዜዋ ውብ ትሆናለች ብል የተሳሳትኩ አይመስለኝም። ወዳጆቼ በሕይወቴ ዘመን የብዙ ሙሽሮችን የጋብቻ ሥነ ሥርዓት ተከታትዬ አይቻለሁ። ነገር ግን ከሙሽሮች መካከል አስቀያሚ ሆኖ በዕለቱ የተገኘ ሰው ገጥሞኝ አያውቅም። በሰርጋቸው ቀን ሁሉም ውብ ናቸው፣ ቆንጆዎች ናቸው። ከሰርጋቸው በፊትም ሆነ በኋላ ተመልክቻቸዋለሁ፣ ሁለቱም ውቦች ናቸው። ስለዚህ ያለፈውን አሁን ያለውንና የወደፊቱን አይተናል። ክርስቶስ ቤተ ክርስቲያንን ስለ ወደዳት ራሱን ስለ እርሷ አሳልፎ ሰጠ። ክርስቶስ ቤተ ክርስቲያንን በውሃ መታጠብ ከቃሉ ጋር አንጽቶ ቀድሷታል። ወደፊት ቤተ ክርስቲያን ለክርስቶስ የምትቀርበው ያለ ኃጢአት የምታበራ ሙሽሪት ሆና ነው። በዚያን ጊዜ ያለ ነውርና ያለ ነቀፋ ሆና ትገኛለች። እግዚአብሔር የተመሰገነ ይሁን። ደህና እደሩ።